የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ ኤደን ገረመው ነኝ። ለዛሬ ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ ከሳምንቱ ዝግጅቶቻችን የመረጥናቸውን ይዤ አብሬያችሁ አመሻለሁ። ሳምንት ውስጥ ከሰማችሁትና ከመራረጥንላችሁ ቀዳሚው የማንዴላ ዋሽንግተን ስም የተሰየመው የግንኙነት መርሃ ግብር በእንግሊዝኛው አጠራር ማንዴላ ዋሽንግተን ፌሎሺፕ ነው። በተለያዩ ዘርፎች የተሰማሩና የተመረጡ አፍሪካዊ ወጣቶች ለስድስት ሳምንታት የቀለም ትምህርት የሚያገኙበት፣ የአመራር ስልጠና የሚወስዱበት፣ ትስስራቸውን የሚያጠናክሩበት መርሃ ግብር ነው። በዚህ መርሃ ግብር ላይ እድሜያቸው ከ25 እስከ 35 የሆነ ኢትዮጵያን ጨምሮ ከ48 የአፍሪካ ሀገራት የመጡ ወጣቶች የተሳተፉ ነው። ከዘንድሮ የኢትዮጵያ ተሳታፊዎች መካከል የተወሰኑ ስለ ቆይታቸው ለጋቢና ቪኦኤ አድማጮች እንዲያጋሩ ጠይቀናቸዋል። በመቀጠል ይሰማል።
የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ 5 ዓመት የተጀመረው በእንግሊዝኛው ምህጻር ያሊ እየተባለ የሚጠራው የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር ዕድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሃራ በስተደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸው እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት።
በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት በባለፈው 1 ዓመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልስ በሚባል ቴሌቪዥን ላይ ይሰራለሁኝ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡ አሉ፣ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች፣ እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማር ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው። አሁን እኔ የምሰራው እዛ ነው።
እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥሪ እያገዘሽ ነው?
አሁን እዚህ በአጠቃላይ የቆየ ነው ለስድስት ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሽፕ ኢን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ ስድስተኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ፣ እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የህክምና ባለሙያ ልትሆን ትችላለ፣ ነጋዴ ልትሆን ትችላለ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጡ አሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው፣ አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለህ የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል።
በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪካዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው።
በሚሰራባቸው ኤሪያዎች ላይ እዚህ እየተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤችአይቪ ላይ እዚህ ሀገር ያለው ኬር ሜዲኬሽኑ ሲስተሙ እና ኤችአይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ ነገሮች በጣም ኢንስፓይር አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው፣ ሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድክ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አድርጌ እንዲመለከታቸው ረድቶኛል።
የኪነ ህንፃ ባለሙያ ህዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች።
ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን እና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን GPS ኮርዲኔታቸውን እና ሂስቶሪ የታሪካዊ ኢንፎርሜሽን መሰብሰብ ነው።
ለለፉት 6 ሳምንታት በዩናይትድ ስቴትስ በነብራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች።
እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? ቅርሳችን ምንድነው የሚለው ነገር ትልቅ የሆነ ክፍተት አለ። እና አሁን ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድነው የሚለውን ነገር ማጥናት ነው የመጀመሪያው ስራ የሚሆነውና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና አንድ አዲስ ማድቆ መጠቀምም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው።
ዶክተር ትግስ ተስፋዬ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት።
ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ለመሰለ ጥንካሬ ላይ ነው። ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ላይ ያገኘሁት ጥንካሬ ምንድን ነው እና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ላይክ ቢልዲንግ አፖን ዮር ስትሬንግዝ የሚለውን ነገር ነው ሜንሊ ፎከስ አድርገው ትሬን ሲያደርጉን የነበረው። አት ዘ ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲምወርክ እንዴት ሊሰራ ይችላል፣ የመሳሰሉትን ነገሮች ሊደርሺፕ እና የትሬኒንጉም ስም ሊደርሺፕ ኢን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀነራል ለስድስት ሳምንት የሰለጠን ነው ማለት ነው።
እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልትሰሩት የሚገባ ነገር ወይንም ደግሞ ሰርታችሁ የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኝ አቀድሽ?
በዚህ ስድስት ሳምንት ውስጥ ያገኙትን ነገር አካባቢ ለአገር ይሌላሉ ለያንክ ለወጣት ጀኔሬሽኑ አንደኛ ማስተላለፍ እንፈልጋለሁ።
ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ.ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ለሳምንቱ ከመረጥንላችሁ ተከታዩ ደግሞ ሴቶች በጋቢና ነው። እንግዳችን የወርቆ ኃይሌ ትባላለች። ወደ 6 የሚሆኑ የህጻናት መጽሐፍትን ጽፋ በማሳተም በነጻ አከፋፍላለች። የድርጅቷ ስርም የኢትዮጵያ ገጠር አንብቦ የሚል ቅድ ረድፋ እየሰራች ትገኛለች።
በድሮ ጊዜ በአንድ የገጠር መንደር ውስጥ አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሌ ማዝመራውን ከጦጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንት ይነሳ ነበረ። ወርቆሃ ኃይሌ ይባላለሁ። የኪነ ጥበብ እና ፕሮሞሽን አለኝ የራሴ ድርጅት። ትኩረት አድርጌ የሚሰራው ህጻናት እና ታዳጊዎች ሴቶች ላይ ነው። በተለይ የኢትዮጵያ የገጠር አንብቦ ፕሮጀክት ባለቤት ነኝ። የታተሙ ወደ 6 የሚሆኑ የተረት መጽሐፍቶች አሉኝ። የገጠር ህጻናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ በአካባቢ የማያቸውን ነገሮችን መጻፍ እወዳለሁ። መጻፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተዕለት ሂሮ፣ የራሴን ገጠመኞች እጽፋለሁ። እሱ የሰፈር ልጆችን ሰብሰብ አድርጌ አነብላቸዋለሁ።
እንግዲህ የልጆች ታሪክ መጻፍ የአዋቂ ልብ ወለድ እንደ መጽሐፍ አይደለም፣ ትንሽ ከበድ ሚል ይመስለኛል። ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈለጋል፣ ማዋዛትም ይኖርበታል። እንዴት ወደ የልጆች መጽሐፍ ወደ መጽሐፉ ተሳብሽ? እንዴት ጀመርሽ?
እንዴት ነው የጀመርኩት? ከስድስት አመት በፊት አካባቢ የተለያዩ ሀገራቶች በሚሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንደሮች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብትበት የአካባቢያቸውን ባህል የሚያውቁበት መጽሐፍ ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው። አበሪያቸው ቁጭ አልኩኝ። መጽሐፍት ምናልባት ለንባብ የሚያግዛቸው የፊደል ገበታ የያዘ ነገሮች ጠየኳቸው። ምንም አልነበረም እና በቃ ለእኔ ያ ማየቴ እንደ እዳም የሚባል እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ። ቢያንስ ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሐፍቶችን እየተዟዟርኩኝ አየሁኝ። በተለያዩ መጽሐፍት ቤቶች የህፃናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሐፍት ናቸው እና እነዚያ የትርጉም መጽሐፍቶች ደግሞ ለእኛ ሀገር ህጻናት የሚመጡም አይደለም። ለስነ ልቦናቸው ራሱ በጣም በአድ ናቸው። እና ስሞች ራሳቸው አይታወቁም፣ ሩቅ ናቸው በጣም ማለት ነው። እና አንድ ሀገር ደግሞ የራሱን ታሪክ ካልሰጠሹ፣ የራሱን ነገር ካልሰጠሹ ተከታይ ባይኖርሽም እና በቃ ያስፈልጋቸዋል። በተለይ በራሳችን ቋንቋ በራሳችን ባህል በርካታ አስቴቶች አሉ፣ ሀብቶች አሉ። እነዚህ ነገሮች በተረቶች ሊያገኟቸው ይገባል። ሀብቶቻቸው ናቸው። እንደዛ ብዬ መጀመሪያ ማንበብ ጀመርኩኝ ማለት ነው። ከዛ ትልልቆች ሽማግሌዎች ጋር እየሄድኩ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በዓለም ላይ የተጻፉ በተለይ ተረቶችን ሰብስቤያለሁ፣ መጽሐፍቶችን ማለት ነው። ከዛ በኋላ አራት መጽሐፍቶች ነው አስማተኛው ንግስት፣ አስገራሚው መጽሐፍት የሚባል ወርቃማው ሰዓት እንዲሁም የውብ ዓለም ተስፋም። የእነዚህን መጽሐፍ ደግሞ ስዕሎች በየገጹ ላይ የህፃናት መጽሐፍ ስዕሎች አሉት፣ መግለጫ አሉ። ባሴንም እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳድራል። በዛን ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ 5000 ኮፒ ታትሞ በነጻ ተዳርሷል፣ በእነሱ በኩል ማለት ነው፣ በተቋም በኩል ማለት ነው። እና የተለያዩ አሁን ፕሮግራሞችን የምንሰራ በሽልማት መልክ ነው የሚሰጣቸው። የንባብ ውድድር፣ የጥያቄና መልስ እየተደረገባቸው አጫጭር ፕሮግራሞች ሲባል ይሰራለሁ እና እነዚህ መጽሐፍቶች እሰጣቸዋለሁ ለልጆች ማለት ነው እንዲያነባል።
በመጨረሻ የሚወርቅ ውሃ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት በሀገሪቱ ውስጥ የተስፋፉ ነው። ይህ መልካም ቢሆንም ቅሉ ግን ልጆቻችን ከህፃነታቸው ጀምሮ የማንበብ ባህር ሊያዳብሩ ይገባል። እንደዛ ሲሆን ነው መልካምና አገር ተረካቢ ትውልድ የሚሆኑት ትለናለች።
ባለው ፊት ልጅም በብልጧ ጠቂት መካለሉን አወቀ። ከዚህ ቀን በኋላ ባለዋሽንት ልጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴ መልሱ፣ አፌን በዳቦ አብሱ። አመሰግናለሁ።
ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። አስቴር ምስጋና ናት ያዘጋጀችው። እንግዲህ በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርጓል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት MMRTI የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከተማው እየተበረዘ ነው ያሉትን የኢትዮጵያን ባህል እንዴት እናስተካክለው፣ ማህበራዊ ሚዲያ አጠቃቀማችንስ እንዴት ይሁን በማለት በጋራ መክረዋል።
እኔ ሶፊያ ቡኔ እባላለሁ እና ከሲያትል ዋሽንግተን ነው የመጣው። MMRTI የሚባል አገሬን እንዴት ነው የምረዳው ብዬ ነው እሱን ጆይን ያደርጎት እና በዛ ፕሮግራም በዛ ፕሮጀክት ነው የመጣ።
ምን ለመስራት ነው ወደዚህ የመጣሽ?
ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹ እዚህ ሃይ ስኩል ያሉት እና ዩኒቨርሲቲ ያሉት ስቱደንቶች ለማስተማር ነው እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት፣ ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ17 ዓመት እና ግን ቋንቋን ስለማወቅ ትንሽ ነው ማቋ አሁን በደንብ ሰማለሁ፣ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባህላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው እና እሱን ተማሪያለሁ። ዛትስ ሞስት ኢምፖርታንት። ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። እዛ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው አሁን ከነርስ ወደ ዶክተር ማለት ነው። እና በቃ ይሄ ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የሀገሬን ሰው ለማስተማር ስለ ብዙ ነገር ስለ HIV ቱበርክሎሲስ፣ ሄፓታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ MMRTI የፊውቸር ፕሮጀክት እሱ ነው። ለሀገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድን ነው በሽታ because knowledge is power. ስለዚህ እንደዛ ብዬ ለማድረግ ነው ፊውቸር ፕላኒንግ ማለት ነው።
ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል።
እኛ ስልጣና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከርነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣ ነው። ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እኛ እዛ ያለን የምናውቀው ሶሻል ሚዲያ ላይ የተለቀቀ ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር።
አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን።
በጣም አማርኛም በደንብ ከበፊቱ የበለጠ ጎበዞኛለሁ።
እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር።
እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው። ግን ትንሽ እዛ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የእኛም ሀሳባችን።
እና ምን ምን አያቸው? አሁን
አማርኛ የማቀርበውን ያዘጋጀው በእንግሊዝኛ ነበረ። ግን ሙሉን ፕሬዘንቴሽን እንግሊዝኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩ ማለት ነው።
ሌላስ ባለባበስ?
በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አድርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል ይመስል ነበረ። እንደዚህ የሆነ ሳር ምናምን አድርገው በጣም ደስ የሚል ነበረ።
ጎንደር ምን ነበራችሁ? ስንት ቀን ቆያችሁ?
ጎንደር 4 ቀን። በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ።
ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጠው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ።
ስሜ ፍሬዘር ገበያው ይባላል። የምኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማርነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው፣ ጎጂ ነው፣ በምን መልኩ ይጠቅማል፣ በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉልህ ተጽዕኖ እንዳለው ብዙ ነገሮችን የተማርነው። የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዚ ሀገራቸው ላይ የእኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዚህ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳሰብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው ነበርን ነው ግነን ማለት አልቻልንም። እና እኛም በዚህ ቲም ላይ ወይም በተሰበሰበነው ነገር ላይ እያወራን ያለ ነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ፣ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች።
አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር ያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። በአንተ አምላክ ፈለቀ ከእነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታኑ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንተ አምላክ ፈለቀ እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል።
መጀመሪያ ወደዚህ ኦርጋናይዜሽን የገባሁት 12 ያክፍል ተማሪ እያለሁ ነው እና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክት የሚባል ስቴጅ ያለው ከ18 ዓመት በታች ላሉ የሚሆን ከዛ ደግሞ ከ18 እስከ 30 ሮትራክት የሚባል አለው። ከ30 በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጥተው ምን እንደሚሰራ ከዛው ደግሞ ለእኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለግኩት ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ።
ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ አጫውተን።
ሪፓርት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደንብ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ዩዛይ ተደርጊ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ወተን ምን እንሰራለን የሚለውን ነገር ሁሉ ጊዜ አሳስበኝ ስለነበረ ያንን አይነት እድል በማግኘቱ ደግሞ በጣም ደስ ብሎኝ ነው እስካሁን ደስም ከእነሱ ጋር አንድ ላይ እየሰራ ነበር።
ማንተ አምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ?
የኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህፃናት ጤንነት ላይ እና አዛውንቶች ላይ ነው። ሜን ፎከስ አድርገን የምንሰራው በአመት አንዴ ዶክተሮችን ጠርተን ወደ 150 የሚጠጉ ህፃናትን ሜዲካል ቼክአፕ አድርገን ሲቪር የሆነ ኬዝ ያለባቸው ህፃናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስለ አላገኘን ፈንድሬዝ አላረግም፣ ግን ቤዚክ ቼክአፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋን ማህበር የሚባል አለ። ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም በተጨማሪ የዳግማይ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን።
ያሬድ፣ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ?
በግዳ በኩል ስንስካንድ ስንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ግራና ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሰንተር ከዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔት እናደርጋለን።
እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፍቃደኞች መረብ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል።
ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማህበራዊ ሕይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋፍ ለመስጠት ቆርጠው የተነሱ የአንድ ሀገር ወይ ደግሞ የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በ1955 ዓ.ም ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ የደርግ ዘመን አለፈ። ከዚያ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱም ከደርግ የተለየ አስተሳሰብ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮተሪያ በሃይማኖት ሳይለያዩ፣ በፖለቲካ አስተሳሰቦች እንደዚሁ ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት የማስገኘት የዓለምን ሰላም የበለጠ ሊያስተጋባ የሚችል ያስተሳሰብ በአቀፍ ይሰራል ይሰጣል ብለን እናስባለን። ወጣቶችንም ሆኖ ሌሎች ሮቴሪያንን እንደዚህ አይነቶችን እነዚህን በዚህ አድማሱ ስለዚህ አስተሳሰብ አድማሱ ስለሚያራፈዳቸው ሶስት በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል የሚልበት አለ።
በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የሥራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰርትና የተለየ የነሱ ዓለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የሥራ አመራር ጥበብ ያስተምራል ብዬ አምናለሁ።
ያሬድ፣ ያንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ?
ለእኔ በጣም የመንፈስ እርካታ ለሚሰማኝ
ክራውን ሰዓቱ የእናንተ አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አስተገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። አሜሪካዊ የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በሕይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን ጠይቃችሁ ወጣትነት ለእናንተ ምን ማለት ነው?
ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ መስራት ይችላል፣ ተስፋ ሳይቆርጥ በሀገር ዙሪያም ይሁን ነገ የሚረከበው ይህ ወጣት ነው። ኃይል አለበት፣ ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የምጠበቀው ወጣትነት በዚህ ኃይል አረጋለሁ፣ እንደዚህ ነገር መስራት ይችላለሁ ምልክነት ይሰማኛል። የሆነ ራዕይ ተስፋ ይታየኛል፣ በጣም ተስፋ ይታየኛል።
ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉ ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹህ ጭንቅላት ያለው ማለት ነው። እንግዲህ
ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተተክሎ አበባ ስቴጅ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። በዚህ ማለት አበባ ነን እያልኩሽ ነው አይደለ? ስለዚህ እነዛ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትሊ እንክብካቤ ከራስ ይጀምራል፣ ራስን መንከባከብ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት ነው።
እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራዕይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አሁን ሰዓቱ ደግሞ የሙዚቃ ነው። ዘሩባቤል ሞላ በዚህ ሳምንት አልበሙን ለቋል። ለጋቢና አድማጮችም ግብዣ አለ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ እኔ ዘሩባቤል ሞላ እባላለሁኝ። እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋለሁኝ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። ሳስተናግዳችሁ ያምሽት ኤደን ገረሞ ነኝ። መልካም ምሽት። ያለበት ልርውጥ ሲያ